የዲደብሊው ዜና
ዜና እናሰማለን። በቅድሚያም ርዕሶቹን። በአዲስ አበባ ሽሮ ሜዳ አካባቢ ባለፈው ሐሙስ በአንድ የፖሊስ አባል የተገደለ ወጣት ትናንት አርብ ስራተ ቀብሩ መፈጸሙን ኗሪዎች ለዶቸ በለ ገለጹ። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በወጣቱ ላይ ግድያ ፈጸመ ያለውን ፖሊስ በቁጥጥር ስር አውሎ በመርመራ ላይ መሆኑን አስታውቋል። የናይጄሪያ ጦር በሰሜን ምስራቅ የሀገሪቱ ክፍል 50 ጽንፈኛ ያላቸውን ታጣቂዎች መግደሉን አስታወቀ። የዓለም የጤና ድርጅት ኃላፊ ሃንታይ ቫይረስ የተከሰተበት መርከብ ከመድረሱ በፊት ስፔን መግባታቸው ገለጹ። ሂዝቦላ በሰሜን የሀገሪቱ ክፍል በሚገኙ የእስራኤል ወታደሮች ላይ ያነጣጠረ የድሮን ጥቃት መፈጸሙ ገለጸ። ሂዝቦላ ጥቃቱን የፈጸመው እስራኤል በሊባኖስ ላይ ላደረሰችው ላለው ተደጋጋሚ ጥቃት ምላሽ ለመስጠት ነው። ሞስኮ በጠንካራ ጥበቃ ስር ዛሬ የድል ቀንን አክብራለች። ኢራን በዓለም ዋንጫ እንደምትሳተፍ አስታወቀች። በውድድሩ ለመሳተፍ ፍላጎቷን ብትገልጽም የውድድሩ አስተናጋጆች ቅድመ ሁኔታዎችን እንዲቀበሉ ጠይቃለች። ዜና በዝርዝር። በአዲስ አበባ ሽሮ ሜዳ አካባቢ ባለፈው ሐሙስ በአንድ ፖሊስ አባል የተገደለ ወጣት ትናንት አርብ ስራተ ቀብሩ መፈጸሙን ኗሪዎች ለዶቸ በለ ገለጹ። የአዲስ አበባ ፖሊስ ዋና በወጣቱ ግድያ ላይ የተጠረጠረ ፖሊስ በቁጥጥር ስር አውሎ በምርመራ ላይ መሆኑን አስታውቋል። ወጣቱ በፖሊስ ጣቢያ ፊት ለፊት በአራት ጥይት ተደብድቦ መገደሉን ለዶቸ በለ የገለጹት የአካባቢው ኗሪ ግድያው ከባድ ድንጋጤ ከፈጠረ በኋላ ትናንት ስራተ ቀብሩ መፈጸሙን ገልጸዋል።
ማህበራዊ ሚዲያውን እንዳለ ሁሉ ማጥለቅልቆታል እኮ ተቀበረ እኮ ትናንትና ወዲያውኑ የተቀበረ ወደ 8 ሰዓት ነው።
የአዲስ አበባ ፖሊስ ትላንት ማምሻውን ባወጣው መግለጫ በጉለሌ ክፍለ ከተማ ወረዳ 1 በተለምዶ ሽሮ ሜዳ ተብሎ በሚጠራው አካባቢ ባለፈው ሐሙስ ሚያዝያ 29 ቀን 2018 ዓ.ም ተገኝ ባልቻ የተባለን ወጣት በጥይት ተደብድቦ መገደሉን ገልጾ ግድያ ፈጽሟል የተባለውን ረዳት ሳጅን ማቴዎስ ተመቸውን በቁጥጥር ስር አውሎ እያጣራ መሆኑን አስታውቋል። ክስተቱ ሲፈጠር ሟች በሌላ ወንጀል ተጠርጥሮ ፖሊስ ጣቢያ ከቀረበ በኋላ ወደ ውስጥ አልገባም በማለቱ ግብግብ ተፈጥሮ እንደነበር ፖሊስ በመግለጫው ጠቅሷል። ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ አልነበረም ያለው ፖሊስ የፖሊስ አባሉ የፈጸመው ድርጊት ግን ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት መሆኑን ገልጿል። የግድያው ምርመራ ውጤትም በቅርቡ ለሕዝብ ይፋ እንደሚያደርግ ፖሊስ በመግለጫው አመልክቷል። የናይጄሪያ ጦር በሰሜን ምስራቅ የሀገሪቱ ክፍል 50 ጽንፈኛ ያላቸውን ታጣቂዎች መግደሉን አስታወቀ። የፈረንሳዩ የዜና ምንጭ አጃንስ ፍራንስ ፕሬስ እንደዘገበው የናይጄሪያ ጦር በዚህ ሳምንት በሀገሪቱ ሰሜን ምስራቅ በሚገኝ አንድ ሰፈር ውስጥ በተካሄደ ግጭት ቢያንስ 50 ጽንፈኛ ያላቸውን ታጣቂዎች መግደሉን አስታውቋል። ቦታው ለረጅም ጊዜ የእስላማዊ አማጽያን ማዕከል መሆኑንም ዘገባው አመልክቷል። ናይጄሪያ ከጎርጎሪያኑ 2009 ጀምሮ በቀጠና ውስጥ እስላማዊ ግዛት ለመመስረት ከሚፈልጉት ከቦኮ ሐራምና ከሱ ተነጥሎ ከወጣው የምዕራብ አፍሪካ የእስልምና ግዛት ከሚባለው አንጃ ጋር እየተዋጋች ነው። የጦር ኃይሉ እንዳስታወቀው ታጣቂዎቹ ሐሙስ ዕለት የተገደሉት በቡኒ ጋሪ ከተማ በሚገኘው 27ኛው ብርጌድ ዋና መስሪያ ቤትና በዮቤ ግዛት በአቅራቢያ በሚገኝ የፍተሻ ጣቢያ ላይ በተካሄደ የተቀናጀ ዘመቻ ነው። እንደ ዘገባው ምንም እንኳ የናይጄሪያ ጦር ባይገልጽም ምንጮች ቁጥራቸው በውል የማይታወቅ የጦሩ አባላትም በአማጺው የእስልምና ቡድን ሙትና ቁስለኛ መሆናቸውን ገልጸዋል። እንደተባበሩት መንግስታት ድርጅት አክራሪ ቡድኑ በሰሜን ምስራቅ ናይጄሪያ እስካሁን ከ40,000 በላይ ሰዎችን ገድሏል። 2 ሚሊዮን የሚጠጉ ሰዎችን ደግሞ ከቀያቸው አፈናቅሏል። ከቅርብ ዓመታት ወዲህ ደግሞ ጥቃቱ ወደ አጎራባች ኒጀር፣ ካሜሩንና ቻድ ተዛምቷል። የዓለም የጤና ድርጅት ኃላፊ ሃንታ ቫይረስ የተከሰተበትን መርከብ ከመድረሱ በፊት ስፔን መግባታቸውን ገለጹ። የዓለም ጤና ድርጅት ዋና ኃላፊ ዶክተር ቴድሮስ አድሃኖም እንደገለጹት ዛሬ ቅዳሜ ስፔን ገብቷል። በዚህም በካናሪ ደሴቶች የሃንታ ቫይረስ ወረርሽኝ የተከሰተበትን መርከብ ለመቆጣጠር ከሀገሪቱ የመንግስት ባለስልጣናት ጋር እንደሚተባበሩ ተናግረዋል። ዶክተር ቴድሮስ በኤክስ ገጻቸው እንዳሰፈሩት በስፔን በከፍተኛ የመንግስት ባለስልጣናት ጋር በመሆን ኤምቪ ሆንዶስ ለተባለው ተጓዥ መርከብ የሚመጡ ተጓዦች፣ የመርከቡ አባላትና የጤና ባለሙያዎች ደህንነቱ የተጠበቀ ሁኔታ መድረሳቸውን እንደሚከታተሉ ገልጸዋል። በዚህ መርከብ ውስጥ በተከሰተው የሃንታ ቫይረስ ሆላንዳዊ ባልና ሚስት እንዲሁም አንድ ጀርመናዊ ሴት በድምሩ 3 ተጓዦች ህይወታቸው አልፏል። ብዙውን ጊዜ ባይጦች የሚዛመተው በዚህ ቫይረስ በርካቶች መታመማቸውም ታውቋል። ይህም ዓለም አቀፍ ስጋትን ቀስቅሷል። ወደ 150 የሚጠጉ ሰዎችን ያዘው ይህ የሆላንድ መርከብ ነገ እሁድ በካናሪ ደሴት ቴንረፍ እንደሚደርስ ይጠበቃል። ከዚያም ተሳፋሪዎችን በልዩ በረራዎች ወደ የሀገራቸው እንደሚወሰዱ ተገልጿል። የዓለም አቀፉ የጤና ድርጅት ሁኔታውን በንቃት በመከታተል ድጋፍና መረጃ እንደሚያቀርብ የገለጹት ኃላፊው ቫይረሱ እስካሁን ድረስ ከካናሪ ደሴቶችና በዓለም አቀፍ ደረጃ ያለው አደጋ ዝቅተኛ ነው ማለታቸውን የዘገበው አጃንስ ፍራንስ ፕሬስ ነው። ይህ ዶቼ ቬለ ዲደብሊው ነው። ሂዝቦላ በሰሜን የሀገሪቱ ክፍል በሚገኙ የእስራኤል ወታደሮች ላይ ያነጣጠረ የድሮን ጥቃት መፈጸሙን ገለጸ። ቡድኑ ባወጣው መግለጫ ጠላት ያላት እስራኤል የተኩስ አቁም ስምምነት መጣሷን ጠቅሶ ለዚህ ድርጊት ምላሽ ለመስጠት ሚስጋብ አም አቅራቢያ የእስራኤል ጦር ሰራዊት በተሰበሰበበት የድሮን ጥቃት መፈጸሙን ገልጿል። በእስራኤልና በኢራን በሚደገፈው የሂዝቦላ ታጣቂ ቡድን መካከል ለሶስት ሳምንታት የዘለቀ የተኩስ አቁም ስምምነት ቢደረግም ከቤሩት በስተደቡብ በእስራኤል 3 ጥቃቶች ዛሬ መፈጸማቸውን የሊባኖስ መገናኛ ብዙሃን ዘግበዋል። የእስራኤል ኃይሎችና ሂዝቦላ የተኩስ አቁም ስምምነት ቢደረግም በየቀኑ በአብዛኛው በደቡብ ሊባኖስ ተኩስ ሲለዋወጡ መቆየታቸውን አጃንስ ፍራንስ ፕሬስ ዘግቧል። ሊባኖስና እስራኤል በአሜሪካ አደራዳሪነት በቅርቡ ለሶስት ሳምንታት የሚቆይ የተኩስ አቁም ስምምነት ማድረጋቸው ይታወሳል። ሆኖም ዋሽንግተን ባወጣችው የተኩስ አቁሙ ስምምነት መሰረት እስራኤል የታቀደ የሚደርስ ወይም ቀጣይ የሆነ ጥቃት ካጋጠማት ለመከላከል እርምጃ የመውሰድ መብቷ የተጠበቀ ነው። ሞስኮ በጠንካራ ጥበቃ ስር የድል ቀንን አከበረች። አሶሺየትድ ፕሬስ እንደዘገበው ሩሲያ ዛሬ የድል ቀንን ፕሬዝዳንት ቭላድሚር ፑቲን በተገኙበት በሞስኮ ቀዩ አደባባይ በወታደራዊ ሰልፍ አክብራለች። እንደዘገበው የሩሲያው ፕሬዝዳንት ቭላድሚር ፑቲን ዛሬ በሞስኮ በጠንካራ ጥበቃ በተካሄደው የድል ቀን ላይ ባደረጉት ንግግር በዩክሬን የሚገኙ የሩሲያ ወታደሮች የኔቶ ሙሉ ድጋፍ ካለው ኃይለኛ ጦር ጋር እየተዋጉ መሆኑን በመግለጽ ወታደሮቻቸውን አወድሰዋል። በሩሲያ በጎርጎሪያኑ ግንቦት 9 በየዓመቱ የሚከበረው የድል ቀን በሁለተኛው የዓለም ጦርነት የናዚ ጀርመንን ሽንፈት የሚያስታውስ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን በተለምዶ የሀገሪቱን ወታደራዊ ብቃት ለማሳየትና በዩክሬን ለሚካሄደው ጦርነት ድጋፍ ለማሰባሰብ በሀገሪቱ ትልቅ ብሔራዊ በዓል የሆነውን ይህንን የድል ቀን ይጠቀማሉ። ያም ሆኖ በዩክሬን ጥቃት ሊከሰት ይችላል በሚል ስጋት የዘንድሮ በዓል አከባበር የተገደበ መሆኑን ዘገባው አመልክቷል። ሰልፉ የሚካሄደው በአሜሪካ አደራዳሪነት ለሶስት ቀናት የተኩስ አቁም ስምምነት በታወጀበት ቢሆንም ሁለቱ ወገኖች 1000 እስረኞችን ለመለዋወጥ መስማማታቸውን ዘገባው አመልክቷል። ቆይቶ በወጡ ዘገባዎች ግን ዩክሬን የተኩስ አቁም ስምምነቱን መጣሷን የሩሲያ የመከላከያ ሚኒስቴር ገልጿል። ኢራን በዓለም ዋንጫ እንደምትሳተፍ ገለጸች። በዓለም ዋንጫ መሳተፏን ሀገሪቱ ብትገልጽም የውድድሩ አስተናጋጆች ቅድመ ሁኔታዎችን እንዲቀበሉ ጠይቃለች። የኢራን የእግር ኳስ ፌዴሬሽን ዛሬ ቅዳሜ እንዳስታወቀው በ2026 የክረምት ወቅት በሚካሄደው የዘንድሮው የዓለም ዋንጫ የሀገሪቱ የወንዶች ብሔራዊ ቡድን ይሳተፋል። ነገር ግን የጋራ አስተናጋጆቹ ዩናይትድ ስቴትስ፣ ሜክሲኮና ካናዳ ሁኔታዎችን ከመካከለኛው ምስራቅ ጦርነት ጋር እንዲያስማሙ ጠይቋል። የኢራን ጥያቄ የተሰማው ካናዳ ባለፈው ወር ከፊፋ ጉባኤ በፊት የኢራን የእግር ኳስ ፌዴሬሽን ዋና ኃላፊ ወደ ጉባኤው እንዳይገቡ መከልከሏን ተከትሎ ነው። ምክንያቱ ደግሞ በጎርጎሪያኑ 2024 ዓ.ም እንደ ሽብርተኛ ቡድን ከተፈረጀው የኢራን ወታደራዊ ርዕዮተ ዓለም ክንድ ከሆነው የኢራን አብዮታዊ ጥበቃ ጋር ግንኙነት አላቸው በሚል ነበር። ቅድመ ሁኔታዎቹ ቪዛ ከመስጠትና ለብሔራዊ ቡድኑ ለሰራተኞች አክብሮት መስጠት፣ የቡድኑ ባንዲራና ብሔራዊ መዝሙር በውድድር ወቅት እንዲሁም በአውሮፕላን ማረፊያዎች፣ ሆቴሎችና ወደሚጫወቱባቸው ስታዲየሞች በሚወስዱ መንገዶች ላይ ከፍተኛ ጥበቃ እንዲደረግላቸው መጠየቅን ያካትታል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ፋቢዮ የኢራን የእግር ኳስ ተጫዋቾች በውድድሩ ላይ መገኘታቸው መልካም መሆኑን ተናግረዋል። ነገር ግን የአሜሪካ ከኢራን አብዮታዊ ጥበቃ ጋር ግንኙነት ያላቸውን የኢራን ልዑካን ቡድን አባላትን እንደ ሽብርተኛ ድርጅትነት ቆጥሮ ፈቃድ ሊከለክል እንደሚችል አስጠንቅቀዋል። ይህ ዶቼ ቬለ ዲደብሊው ነው። ዜናውን ከማጠናቀቃችን በፊት ዋና ዋናዎቹን ላስታውሳችሁ። በአዲስ አበባ ሽሮ ሜዳ አካባቢ ባለፈው ሐሙስ በአንድ የፖሊስ አባል የተገደለ ወጣት ትናንት አርብ ስርዓተ ቀብሩ መፈጸሙን ነዋሪዎች ለዶቼ ቬለ ገለጹ። የናይጄሪያ ጦር በሰሜን ምስራቅ የሀገሪቱ ክፍል 50 ጽንፈኛ ያላቸውን ታጣቂዎች መግደሉን አስታወቀ። የዓለም የጤና ድርጅት ኃላፊ ሃንታይ ቫይረስ የተከሰተበት መርከብ ከመድረሱ በፊት ስፔን መግባታቸውን ገለጹ። ሂዝቦላ በሰሜን የሀገሪቱ ክፍል በሚገኙ የእስራኤል ወታደሮች ላይ ያነጣጠረ የድሮን ጥቃት መፈጸሙን ገለጸ። ሞስኮ በጠንካራ ጥበቃ ስር ዛሬ የድል ቀንን አክብራለች። ኢራን በዓለም ዋንጫ እንደምትሳተፍ አስታወቀች። በውድድሩ ለመሳተፍ ፍላጎቷን ብትገልጽም የውድድሩ አስተናጋጆች ቅድመ ሁኔታዎችን እንዲቀበሉ ጠይቃለች። ዜናው አበቃ።